ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሐምሌ 19 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በዛሬ ዝግጅታችን በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና። ሰኔ 15 ቀን በባህር ዳርና በአዲስ አበባ ከተፈጠረው ሁኔታ ጋር ተያይዞ የሚካሄደው የጅምላ እስር አሁንም እንደቀጠለ ነው። አርብ ሐምሌ 19 የአብን የጽህፈት ቤት ኃላፊ የነበረው በለጠ ካሳ በአዲስ አበባ ፖሊስ ኮሚሽን ውስጥ የታሰረ መሆኑ ተነግሯል። በተያያዘ ዜና ሐሙስ ጋዜጠኛ ኤልያስ ገብሩ በነ ዶክተር አምባቸውና ሳረ መኮንን ግድያ የፈጠራ ሽብር ክስ የተመሰረተበት መሆኑን ከፍርድ ቤት አካባቢ የተገኘው ዜና ይገልጻል። ኤልያስ ገብሩ ሹሙንና አስተዳደሩን በተደጋጋሚ ሲተች የቆየ ጋዜጠኛ ከመሆኑም በላይ የአዲስ አበባ ባለአደራ ምክር ቤት ዋና ጸሐፊ ሆኖ ሲንቀሳቀስ ስለነበር የታሰረው በቂም በቀል ነው የሚሉ በርካቶች ናቸው። አምነስቲ ኢንተርናሽናልን ጨምሮ የተለያዩ የሰብአዊ መብት ተከራካሪ ድርጅቶች ኤልያስ ገብሩና ሌሎች የሚዲያ ሰዎች በሐሰት ክስ መታሰራቸው ከ27 ዓመቱ የጭፍን አምባገነን አገዛዝ የማይለይ መሆኑን ገልጸዋል። በደቡብ አካባቢ ያለው ውጥረት የቀጠለ መሆኑን ከየቦታው የሚመጡ ዜናዎች ይገልጻሉ። የሲዳማ ነጻ አውጪ ንቅናቄ ባወጣው መግለጫ ከሐምሌ 11 እስከ 13 ባሉት ቀናት የጸጥታ ኃይሎች 85 ንጹሃን ዜጎችን መግደላቸውን፣ ከ400 በላይ ማቁሰላቸውንና ከ700 በላይ ሰዎች የታገቱ መሆናቸውን ገልጿል። መግለጫው የታወጀውን የአስቸኳይ ጊዜ አዋጅ በጽኑ መቃወሙን የገለጸ ሲሆን በዞን ውስጥ ነዋሪ ሆኑ የሌሎች ብሔርና ብሔረሰብ አባላት በተደራጁ ቡድኖች ስለደረሰባቸው መገደል፣ ንብረት መውደምና መሰደድ ምንም ያነሳው ነገር የለም። ፖሊስ የቀድሞ የሐዋሳ ከንቲባ ቴዎድሮስ ጋዊዋን ሐሙስ ጠዋት እንዳሰረ ድርጅቱ ቀደም ብሎ ባወጣው መግለጫ አስታውቋል። ቴዎድሮስ ባለፈው ክረምት በሲዳማ ዞንና ሐዋሳ ከተማ በተቀሰቀሰው ጎሳን መሰረት ባደረገ ግጭትና ግድያ እጁ እንዳለበት ይነገራል። ሐሙስ ሐምሌ 18 ቀን ሆምስ ከተባለች የሊቢያ ከተማ ወደ አውሮፓ በመጓዝ ላይ ከነበረች ጀልባ ውስጥ 150 በላይ የሆኑ ስደተኞች የሰጠሙ መሆናቸውን የተባበሩት መንግስታት ድርጅት የስደተኞች መርጃ ኮሚሽን አስታውቋል። ድንበር የለሽ ሐኪሞች የተባለው ግብረሰናይ ድርጅት ደግሞ ጀልባዋ ከ400 በላይ ስደተኞችን መያዟንና የሞቱት ከ250 በላይ መሆናቸውን አስታውቋል። የሊቢያ ጠረፍ ጠባቂዎች 147 ስደተኞችን ያዳኑ ሲሆን ከነዚህም ውስጥ አብዛኞቹ ኢትዮጵያውያን መሆናቸው ተነግሯል። ሌሎቹ የሱዳንና የፍልስጤም ዜጎች ናቸው ተብሏል። ከሞቱት መካከል አብዛኛዎቹ ኢትዮጵያውያን ሳይሆኑ እንደማይቀሩ ተገምቷል። ትዕግስት በላይ የምትባል 19 ዓመት ወጣት በሊባኖስ ተቀጥራ በምትሰራበት ቤት ውስጥ ራሷን ማጥፋቷ ተዘገበ። ስለ አሟሟቷ ጉዳይ ዝርዝር ምርመራ ተደርጎ በአገሩ መንግስት በኩል የተሰጠ መግለጫ የለም። ትዕግስት የተወለደችው በደቡብ ወሎ ገብረአምባ አካባቢ ሲሆን ከአገሯ ከተሰደደች 7 ወሯ መሆኑም ተገልጿል። ግብጽ የአባይ ግድብን አስመልክቶ ለጠየቀችው ጥያቄ ተጨባጭ መልስ እንደምትፈልግ በግብጽ ውይይት ለሚያደርገው በገዱ አንዳርጋቸው ለሚመራው ቡድን ግልጽ ያደረገች መሆኗን አሽራክ አልአውሳት የተባለው ጋዜጣ ገልጿል። የግብጽን የውሃ ፍላጎት የሚያሟላ ተጨባጭ እንቅስቃሴዎችን ማየት አለብን በማለት ግብጽ መልእክት ያስተላለፈች መሆኗን ጋዜጣው ዘግቧል። በሶስቱ አገሮች መካከለ ሲደረግ የቆየውን ውይይት ለመቀጠል ባለፈው ሚያዝያ ወር እቅድ ወጥቶ የነበረ ቢሆንም በሱዳኑ ፕሬዝዳንት ፋልበሽር ከስልጣን መወገድ ምክንያት የተቋረጠ መሆኑ ተገልጾ በቅርቡ ለመጀመር ስምምነት ላይ መደረሱ ይፋ ተደርጓል። አድማጮቻችን ለዛሬ ያጠናቀቅነው ዜና በዚሁ ይጠናቀቃል።
በሚከተሉት የመገናኛ መስመሮች መጠቀም ይቻላል። በስልክ ቁጥር 202 291 4217 ዋሽንግተን ዲሲ፣ በኢሜይል espit@aol.com ወይም eprp@eprp.com በፖስታ ሳጥን EPRP PO Box 73337 Washington DC 20056
ደብዳቤዎች አምድ ይህ ፕሮግራም እናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ክፍል አዘጋጆች ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ሰላምታዬ ይድረስ። እናዊ በመርጫ ሊወዳደሯቸው የሚችሉትን መቀነስና ማባረር እንዳለባቸው ከመጀመሪያውም ግልጽ ነበርና እርምጃቸው ዘገየ ማለት አንችልም። ገና ከመጀመሪያው 137 ድርጅት ነን ባዮች ብቅ ማለታቸው ጥያቄ የሚያስነሳ ነው። ለማንኛውም ብርቱካን ሚደክሳ በአሜሪካኖች ስልጣና የተሰጠቻቸው በኦሮሞነታና የሽሙን ሃይማኖት ተከታይ እንዲሁም ተዛዛቸውንም ተቀባይ በመሆኗ ነበር። ከተናገረችው መሰረት የምርጫ ህግ ረቂቅ ብላ ለፓርላማ አቅርባ ዓለምንም ትርትር በሰሞኑ ይጸድቃል። ይህ ህግ ብዙ ድርጅት በሉን ባዮችን የሬሳ ሳጥን ከፍቶላቸው ሊቀብራቸው የታቀደ ነው። አገዳቸው ከሚባሉ ለማባረር የመረጡት ዘዴ ነው። ቡድኖቹ 750 እና 1500 የድጋፍ ፊርማ ማግኘት አቅቷቸው ሲማስኑ ሀገራዊ ኢትዮጵያዊ ድርጅት 10000 አባል የጠባብ ክልልተኞች ደግሞ 4000 አባል ብሎ መደንገጉ ያው ህብረ ብሔራዊ ነን ባዮቹን የሚያስወግድ መሆኑ ግልጽ ነው። አንድ ድርጅት ሀገራዊ ብሔራዊ ነኝ ብሎ እንዴት 10000 አባል ያጣል የሚለው የብርቱካን ምግታር ድጋፍ ሊያስገኝላቸው ቢችልም ዋናው አላማቸው ግን እነማንን ለመሸኘትና ለማምከን መሆኑን የሚጠፋን አይደለም። ኢዜማ ራሱ 10000 አባል ያገኝ ይሆን? አንጃው መርሻ ዮሴፍም 1500 ደጋፊ አጥቶ መቅረቱን ሹሞ ያሰደፋት ቆንጂት ብርሃን ለአዲስ ዘመን ገልጻለች ወይስ አጋልጣለች እንበል? በአዳገር ያላችሁ ዜጎች ብዙ ተመላሽ ተደማሪ ተጠብቆ እንሳቅ ወይስ ይበላቸው እንበል? ወገን መድሃኒ ተስፋዬ ገርጂ አዲስ አበባ። ለፍኖተ ዲሞክራሲ የደብዳቤዎች ፕሮግራም አዘጋጆች የግንቦት ሰባት ኢሳት ቅሌት ከቀን ወደ ቀን አሳፋሪ ደረጃ እየደረሰ ነው። መካሪ ቢያገኙ መሪዎችንን ባዮቹ ብርሃኑና እንዳርጋቸው ራሳቸው ቢተቀቡና ካፋቸውም ይወጣውን ቢቆጣጠሩ መልካም ነበር። መታለቃ ሲሳያገና ደግሞ በጣም ለቀቀ። ጋዜጠኛ ነው ቢለፍፍም በተጨባጭ የደርግም የሻቢያም ጨፈደ የፖለቲካ ካድሬ ሆኖ ህዝብ ታዝቦታል። በሰሞኑ ያማራ ክልል የሚባል የለም በዚህ ቦታ በሱ አባባል ሌሎች በየረሰቦች ነዋሪ ናቸውና ሲላቀሽቷል። የኦሮሞ ክልልስ በዚህ ክልል ስንትና ስንት ሌላ ህዝብ ነዋሪ አይደለም? የኦሮሞ ክልል የለም ሲል እስቲ እንስማው። የከርሳም ግለሰብ ያወቀ መስሎት ራሱን በተከታታይ ያዋረደ በመሆኑ አለቆቹና ቀጣሪዎቹ ያባሩት እንዳንል እነሱ ራሳቸው ምላስ እያዳለጣቸው ውርደትን መከናነብ እጣ ክፍላቸው ሆኗል። በዚሁ ላይ ተጨማሪ ደግሞ ተወዳጁ ምልታዘዝ ድራማ የደረሰ አንድ የሚያሰምርና የሚያስቅ ፕሮግራም ቢኖር አፈኑት። ይህን በማጋለጥ ለአዘጋጆቹ ሙሉ ድጋፍን ለመስጠት እንረባረብ እላለሁ ሲሉ ደብዳቤያቸውን ያደረሱን ጌታሁን በለጠ ከናይሮቢ ኬንያ ናቸው።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና አድማጮች በሙሉ። ድርጅት አፍርሶ ድርጅት በመሰየም የታወቀው ግንቦት ሰባት ዛሬ ደግሞ ኢዜማ ብሎ ራሱን ሰይሟል። ይህ ኢዜማ ብሎ ራሱን የሰየመው ግንቦት ሰባትም ከአዲሱ አገዛዝ ጋር አጋር መሆኑን በተጨባጭ አስመስክሯል። ለምሳሌ ሰሞኑን ደቡብ ውስጥ በተነሳው ብጥብጥና በአጠቃላይ በአገሪቱ ውስጥ ያለውን ቀውስ አስመልክቶ መግለጫ መታወጥቷል። መግለጫው አብረው ከአዲሶቹ ሹሞች ጋር ተመካክረው ያወጡት እስኪመስል ድረስ አዲሶቹን ሹሞች ከደሙ ነጻ አድርጎ ነው የሳላቸው ማለት ይቻላል። መግለጫው ባጭሩ ያለውን ስርዓት ሳይሆን አሁን በደቡብ ኢትዮጵያና ጠቅላላ ባገሪቱ ላይ ላለው ሁለገብ ቀውስ ልክ እንዳገዛዙ ለውጡን ለማደናቀፍ ከጀርባ ያሉትን ኃይሎች ተጠያቂ አድርጎ ኮንኗል። ኢዜማ ያው በውልደቱ ግንቦት ሰባት በመሆኑ አሁንም የኢትዮጵያን ፖለቲካ የመሽታ ቤት ጨዋታ አስመስሎ መቀጠሉ ጀምሯል ማለት ነው። በቅርቡ ራሱ አንዳርጋቸው ጽጌ አይደለም ለራሳቸው ላለው አገዛዝ እንኳን መርሃ ግብርነት ፈው እንደሰጡት ነበር። አሁን ደግሞ የድርጅታቸው ቃል አቀባይ እኛ ላለው አገዛዝም ሆነ ለኢህአዲግ አጋሮች አይደለንም እንዲያውም ተጻራሪ ፍልስፍና ነው ያለን ሲል ተሰምቷል። ታዲያ እኛውን እንመል በርግጥ የመግለጫውን ይዘትና አንዳርጋቸው ጽጌ ያለውን እንድናመን እንከተታለን። ዋናው ቁንጮ የነገረን ይዘን የዚህን ስብስብ አመራሮችና ያለውን አገዛዝ እየመሩ ያሉት ሽሞች ጌቶቻቸው አንድ አይነት መሆናቸውን ማወቅ እንችላለን ማለት ነው። የኢዜማን መግለጫ ስንመለከት ከነለማ ቡድን ፍላጎት ጋር የተናበበ መሆኑን ማወቅ አያቅትም ባይነኝ። በመሆኑም ሁለቱንም የሚዘውር የጋራ ጌታ አላቸው ማለት ይቻላል። ማለትም ሁለቱም የጋራ አለቆቻቸው ከሚሏቸው ውጪ አንድም ነገር በራሳቸው የሚያካሂዱት ነገር የለም ብሎ መደምደም ይቻላል። ቢኖር ኖሮ ህግና ስርዓት ጠፍቶ አገር እየተቃጠለች ህዝብ እየታመሰ ዜጎች የፍትህ ያለ እያሉ እየጮሁ ስርዓቱን ተጠያቂ ማድረግ ሲገባቸው ብሎም ወያኔን መኮንን ሲገባቸው አድበስብሶ ማለፉ ከየት የመጣ ነው ተብሎ ይገመታል። በደፈናው ከጀርባ አንድ ኃይል አለ እያሉ ማላዘነስ ምን ይሉታል? የኢዜማ ስብስብ ሌላው ግንቦት ሰባት መሆኑን ሳንረሳ ለውጭና ለውስጥ የፖለቲካ ኃይላት የሚያገለግል ለስልጣን ብቻ የሚስገበገብና የኃይል ሚዛንን እያየ ዘው የሚል አደርባይ ግለሰቦች የሚመሩት ስብስብ መሆኑን ጫና ሰጥቶ ማጋለጥ የግድ ይላል ማለት ነው። ወያኔዎች ስልጣን በያዙበት ወቅት አብረው የገቡና ስልጣን የተካፈሉ የግንቦት ሰባት አመራሮች ይሄው ዛሬም ወያኔዎች በኦፒዲዮ ሲተኩ በተለመደ ግራቸው ለስልጣን ወደ አዲስ አበባ መግባታቸውን አየን። የግንቦት ሰባት አመራሮች እስካሁን ግንባር ገጠምን ህብረት ፈጠርን ያላሉት ብሔር ተኮር ድርጅት በኢትዮጵያ ውስጥ እንደሌለ ማንም ሊከራከር አይችልም። ይህ ሀቅ ነው። የግንቦት ሰባት አመራር የአንድነቱን ኃይል ፈጠናክሮ በወጣ ማግስት አቋሙን ቀይሮ ኢዜማን አፍርሶ ከአንድነት ኃይሉ ጋር እስክስታ እንደሚመታና አስተላለፉ እንደሚያሳምር ሳይታለም የተፈታ ነው። ያኔ እነርሱን ጠንቀቅ ብሎ ባይነቁላኛ መጠበቅ የግድ ይሆናል ማለት ነው። የግንቦት ሰባት አመራሮች ሌላው አመላቸው በኢትዮጵያ ዙሪያ የተደራጁ ኢትዮጵያዊ ድርጅቶችን ማፍረስ እንደመሆኑ ይህንን አመላቸውን መዝግቦና ከትቦ ዶሲያቸውን መያዝ ያስፈልጋል። በ1995 አካባቢ ወደ 15 የተለያዩ ኢትዮጵያዊ ድርጅቶች ስብስቦችና ታዋቂ ግለሰቦች የነበሩበትን ህብረት ኢያፓና ሌሎች ድርጅቶች ስንት ለፍተው ጥረውና ግረው ያሰባሰቡትን እነርሱ መጥተው ከሁለት እንደከፈሉትና ቅንጅት በሚል ካቋቋሙት በኋላ ደግሞ እንደገና ቅንጅትን በትነው ግንቦት ሰባት እንዳሉ ሁሉም ዜጋ ሊያውቀው ይገባል። ዋላም ቅንጅትን እንደገና በውጭም በውስጥም በመበታተንና በኢንጂነር ኃይሉ ሻውል ይመራ የነበረውን መኢአድን ማፍረስና ከኦነግ ሻቢያና የሲዳሞ ንቅናቄ ግንባር መፍጠራቸውን እናስታውሳለን። ድርጅት አፍርሰው ድርጅት በፈጠሩ ቁጥር ኢትዮጵያ የሚል ስያሜን በማስወገድ የታወቀ አመል አለባቸው። ዛሬ ግንቦት ሰባትን አፍርሰው በምትኩ የፈጠሩት ደግሞ በትግል ስሜት ላይ አዚም ጥሎ የሚያፈዝና ካለው ስርዓት ጋር መጋራትን የሚሰብክ ስብስብ ይዘውልን ብቅ አሉ። የግንቦት ሰባት አመራሮች አጭር የፖለቲካ ታሪክ ኢህአፓ፣ ብአዴን፣ ቀስተ ዳመና፣ ቅንጅት ኢንተርናሽናል፣ ጥምረት፣ ግንቦት ሰባት አርበኞች፣ ዛሬ ደግሞ ኢዜማ ብለው ብቅ ብለዋል። አዲስ አበባ በነበሩበት ጊዜ አንዳርጋቸው የብአዴን አባል ሲሆን ብርሃኑ የኢህአዲግ አጋር ነበር። ዛሬ ይኸው የኢህአዲግ አጋር ድርጅት ብለው ኢዜማን ለገጸ በረከት ይዘውት ቀርበዋል። አሁን ከፈጠሩት ገጸ በረከት ባሻገር እስካሁን እየሰሩ ያፈረሷቸው ስብስቦች በሙሉ አንዳቸውም ኢትዮጵያ የሚል ስያሜ ያልነበራቸው ጌቶቻቸው ስለማይፈቅዱላቸው ማለት ነው። በኢትዮጵያ ውስጥ በስሙና በማንነቱ ላይ ፈራ ተባን የሚያበዛ የፖለቲካ ስብስብ ቢኖር ግንቦት ሰባት ነበር። ሌላው ግንቦት ሰባት የሚታወቅበት በጥገኝነቱ ነው። የኃይል ሚዛን ወደ አጋደለው መሄድና ጭድ እንዳየበሬ ወደ አለው መሄድን ያዘወትራል። ትናንት ወያኔ ስልጣን ሲይዝ መግባታቸውና ዛሬ ደግሞ ኮሎኔሉና ቡድኑ ሲቀናው አብረው መሰለፋቸው ብቻ ሳይሆን አሁን ለመጣው ሰሞነኛ ሹም ኢዜማ የሚባል ገጸ በረከት ማበረከታቸው ነው። መይሳው ነኝ ከምዕራብ አሜሪካ። Thank you.
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት የኢሃፓ የሳተላይት ሬዲዮ ስርጭት የዘውትር የደብዳቤዎች አምድ ተገልጿል። ሀገራችን እስካሁን እየወረደች ከነበረው ፍጥነቷን ጨምራ የፈገግም የቁልቁሉ ጉዞ ተያይዟል። ሁሉም በየመንደሩ ሁሉም በየሰፈሩ መንገስና ዘውድ መጫን ይመኛል። ከነገሮች ሁሉ በላይ ደግሞ ያለዋቂ አዋቂ ተደራፍቷል። በዚያን ሰሞን ዲደብሊው በተባለው የወያኔ ቴሌቪዥን ጣቢያ አንድ ፕሮፌሰር ህዝቅኤል ጋቢሳይ የተባለ ሰው የወያኔ ህገ መንግስት ህዝብ መክሮ ያጸደቀው ነው ብሎ ዋሸ። ፕሮፌሰሮችና ካህናት ሲዋሹ ማረጋቸው ሲገፈፍ ይታያል የሚል አንድ ወዳጅ ነበረኝ። ሰሞኑን አንዱ ለአማራ ታገላለው የሚል ደግሞ የአማራ ምርጫው ሁለት እንደሆነና አብሮ ለመኖር ካልተመቸው ተገንጥሎ የራሱን ሀገር ይመሰርታል አለ። ልጆች ከነበርንበት ጊዜ አንስቶ እስከ 1960ዎቹ የተማረ ሰው አንደበተ ርቱ መሆኑን ለማሳየት መልካም ንግግር የተናገሩ ሰዎችን ለማድነቅ የተማረ ይግደለኝ ይባል ነበር። ኋላ በየቀበሌው የደርግ ጠመንጃ አንጋች ሆኑና ያ ሁሉ የኢሃፓ አባላትንና ደጋፊዎችን ባስተቃቂ ሁኔታ ገደሉ። የብርሃንና ሰላም ማተሚያ ቤት የሰራተኛ ማህበር አመራር የነበረችው የስምንት ወር ነፍሰ ጡሯ ዳሮ ነጋሽን የገደለው ግርማ ከበደ የሚባለው አረመኔ የዩኒቨርሲቲ ዲግሪ ነበረው። እንደው ለምሳሌና ዳሮንም ለማስታወስ አመስታውት እንጂ በሺ የሚቆጠሩ የተማሩ የሚባሉ ገራፊዎችና ገዳዮች ነበሩ። ይህን ታሪክ የማነሳው መማርና ሀቅን፣ መማርና ክህነትን፣ መማርና ሸህነትን፣ መማርና ዳኝነትን ባንክሮ በተዘክሮ ማየት የግድ የሚል ስለሆነ ነው። አሁን እያስተዋል የሚነገኘውን እጅግ ሰቅጣጭ ጭፍጨፋና የንብረት ማውደም ከበስተጀርባ ሆኖ አመራር የሚሰጥ ቡድን አለ። የቡድን ሰኔ 16 2010 ዓመተ ምህረት በመስቀል አደባባይ ቦምብ በማስወርወር መፈንቅለ መንግስት እንዲባል ያደረገ ነው። ይህ ቡድን ባለፈው አመት በሐዋሳ፣ በሸካና ቴቲ፣ በሻሸመኔ፣ በአዲስ አበባ፣ በምስራቅና በምዕራብ ወለጋ፣ በቤንሻንጉል ጉሙዝ ህዝብ እንዲፈናቀል ያደረገና ህዝብን ያስጨፈጨፈ ነው። ይህ ቡድን አሳምነው ጽጌን እንዲገደል መመሪያ ያስተላለፈና የአማራ ሹማምንት ሹመትና ሽረትን በቅርብ እየተከታተለ ትዕዛዝ የሚያስተላልፍ ነው። ይህ ቡድን በአፋርና በኢሳ፣ በጉጂና በቡርጂ፣ በጉጂና በጌዲዮ፣ በቂበናና በጉራጌ፣ በዶቢና በመስቃን፣ በጋሞና በጎፋ፣ በዳውሮና በወላይታ ወዘተ የቆዩ ቁርሾችን በመቀቀስ ግጭቶች እንዲጫሩ እያደረገ ያለው ይኸው ቡድን ነው። በቅርቡ በሐዋሳ፣ በይርጋለም፣ በአለታ ወንዶ፣ በሀገረ ማርያም ወዘተ የተከሰተውን የቤተ ክርስቲያናት ቃጠሎ፣ የሆቴሎች፣ የአውቶሞቢሎች፣ የመደብሮች ቃጠሎንና የንጹሃን ዜጎችን ግድያ አመራር የሰጠው ይኸው ቡድን ነው። ይህ ቡድን ደቡብ በሚባለው ክልል ስር የሚገኙ ሁሉም ክልል የመሆን ጥያቄ እንዲያቀርቡ እየቀሰቀሰ ነው። ይህ ቡድን አንዳንድ ጥራት ነጠቆች ተሽመደመደ፣ ቅስሙ ተሰበረ የሚሉት ህወሓትና ኦዴፓ በጣምራ የመሰረቱት ነው። የፍኖተ አድማጮች ሆይ፣ እነዚህ ሁለት ቡድኖች ሀገራችንን ለማጥፋት የአመራሩን ቁንጮ ይጨብጡ እንጂ ሌሎቹም ኢህአዴግ በሚባለው ስር መሆናቸው የሚነገርላቸውና አጋር የተባለ ስያሜ ተሰጣቸው ሁሉ የዚህ ሴራ አባላት ሲሆኑ ውሎ አድሮ መተራመሱን ወከቱን ቀውሱን ለማረጋጋት በሚል ከመጋረጃ ጀርባ ሆኖ አመራር እየሰጠ ያለው ህወሓት ደጋሃድ ይሰየማል። ከዚህ በተጨማሪ በአሜሪካ ትዕዛዝ ባገዛዙ አጫፋሪነት የተሰማሩት በአጠቃላይና በቅርቡ ኢዜማ የሚል ፓርቲ መሰረትን ያሉት መወሻከት የማያልቅባቸው እነ ብርሃኑ ለዘረኛው አገዛዝ ቋጥኝ ቋጥኝ ቦምቦች እያቀበሉት እንደሆነ እያስተዋልኩ ነው። እነ ሰባሃትን እነ ጌታቸው አሰፋም እነ አባይ ፀሐይን እነ አዜብን ወዘተ ይከመሩብናል። 29 ዓመታት ወያኔና ቡችሎቹ አዴፓ ደሄዴን ኦዴፓ የተባሉትን ይዞ ልዩነቶቻችንን ወደ መናቆር ቀይሮ የአኖሌ ሐውልት የመሰሉ የተረት ድንጋዮች እየገነባ ቆንጥሩና ቅንጭቡን ውሃ እያጠጣ ሆሶውን ጥዱን ዝግባውንና ወይራውን ሲነቅልና ሲፈልጥ ነው የከረመው። የጎንደርንና የጎጃምን የወሎና የጎጃምን የሸዋንና የወሎን ሁሉንም እርስ በርስ ከፋፍሎ በአንድነት መቆም እንዳይችል የተገመዱ የቱሻ ገመዶች አሉ። ኦሮሞ ኦሮሚያ በሚል መጠሪያ ይጠራ እንጂ በየጎጡ የተከፋፈለ መሆኑ የሚታወቅ ነው። እኒህ የናባዱላ መልመሎች በምንም ሁኔታ የኦሮሞ ህዝብ ድጋፍ የላቸውም። ቢያንስ ለ20 ዓመታት ስም ያለው ስልጣን ኮርቻ ላይ ፍጥብሎ ለመፍትሄ ተንቀሳቀሰውን የኦሮሞ ህዝብ ሲከጁና ሲያስፈጁ የነበሩ ናቸው። የወጋ ቢረታ የተወጋው ልጆች የተገደሉበት ታስረው የተሰቃዩበት ህዝብ አይረሳው። አብይን እኮ ኮሎኔል የሚለውን ወያኔ የሰጠውን ቡትቶ ማረስ ተጠቅሞ መጥራት ተገቢ የሆነበት የኢትዮጵያን ህዝብን የኦሮሞ ህዝብን የጨፈጨፈ ዘረኛ ጦር አባል እንደነበር ደጋግሞ ማንሳቱ የህዝብ ደመኛ ጠላትነቱን ማንሳት መሆኑን አስረግጬ አስረዳለሁ። ለማ የተባለው የኦሮሚያ ፖሊስ አዛዥ ሆኖ በርካታ የኦሮሞ ወጣቶችን የጨፈጨፈና ያስጨፈጨፈ ነው። ለማ የኦሮሞ ህዝብ እንቅስቃሴን እየሰለለ ለነጌታቸው አሰፋ ያቀርብ የነበረና ከጌታቸው አሰፋ ጋር ሊከሰስ የሚገባው ነው። አባዱላ ግርማ ብሩ አለማየሁ ተገኑ ወዘተ የኦሮሚያ ህዝብን በመጨፍጨፍ የሚጠየቁ አረመኔዎች ናቸው። በደቡብ እና ባሰኪሾ ኃይለማርያም ደሳለኝ ሬድዋን ሲራጅ ሽፈራው ሽጉጤ ወዘተ በሐዋሳ በኮንሶ በጎፋ በአርባ ምንጭ በወልቂጤ ወዘተ ያፈሰሱት የህዝብ ደም ይጮሃል። አድማጮች ልብ በሉ። በጉራጌ ዘርማ በአማራ ፋኖ በኦሮሞ ቄሮ በሲዳማ እጀቶ ወዘተ የሚል የፍጅት ስያሜዎችን በመስጠት ለወጣቶች ገንዘብ በመርጨት በሀገርና በህዝብ ሽብር እያፈጸሙ የሚገኙት ወያኔና ቡችሎቹ ናቸው። ለ29 ዓመታት ሲሰብኩን ጠላታችን ድህነት እንደሆነና እሱን ለማሸነፍ ጣሩ ጋሩ ያሉን እነሱ ሀገራችንን ግጠው እኛንም የደሃደህ አደረጉን። ይህን አትርሱ አስታውሱ። የትግላችን ቋጠሮ ከዚህ እናሳልና ነው። ጠላታችን ድህነት እንደሆነና ከዘረኛ ገዦቻችን ላይ አይኖቻችንን እንዳናነሳ ከቦዘኔ እስከ ጳጳስ ከማህይም እስከ ሼህ ከአባተ ኪሾ እስከ አብይ ከሬድዋን እስከ ፓስተሮች ከዲያቆን እስከ ቆሞቶች ከነ አዜብ እስከ ነ ሂሩቶች ወዘተ አስተማርተው ጠላታችን በወያኔ የሚዘወረው ዘረኛ ሙሰኛ ፈዝባሽ የተራ ወሮበሎች አገዛዝ እንዳልሆነ አይኖቻችንን በጨርቅ ጥምቅ አድርገው አስረውን ያታለሉን መስሏቸዋል። በአጼውም በደርግም ጊዜ ድህነት ነበር። ግን የኢትዮጵያ ህዝብ ጠላት የማይጨበጠው ቃል ድህነት የሚለው ሳይሆን ስርዓቶቹ እንደነበሩ ሁሉ በዚህ ወቅት የኢትዮጵያ ህዝብን በአጠቃላይ ያደኸየው ወጣቶች ስርዓት ያደረገው በጤኒና በረሃብ በርካቶችን የሚገድለው በህወሓትና በኦዴፓ የሚዘወረው ዘረኛው ስርዓት ነው። የትግራይ ህዝብ በአንድነት ተነስቶ እንዳያምጥ የተከፋፈለው ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ በሚሉ መጠሪያዎች መሆኑን ልብ በሉ። የደቡብ ኢትዮጵያ አካልም እንዲሁ ደቡብ በሚል እንዲጠራ በወያኔ ተደረገ። ዞን ከሚለው መጠሪያ ከፍ ያለ መጠሪያ እንዲሰጣቸውና ደቡብ ከሚለው ቅርጫት ለመውጣት ሁሉም ጠየቀ ሲባል እንሰማለን። እንዲህ ያልኩበትን ማብራራት ያለብኝ ይመስለኛል። በበኩሌ በልጅነቴ በወጣትነቴና በጉልማስነቴ አብዛኛው የአፍሪካ ሀገራት ከአውሮፓ ቅኝ ገዢዎች ነፃነታቸውን ለመቀዳጀት የአርበኝነት ተጋድሎ የሚያደርጉበት ወቅት ነበር። በተለይ የደቡብ አፍሪካ ህዝብ በዘር መድሎ ይሰቃይ ስለነበር ህዝቡ በየጊዜው የሚያደርጋቸው እንቅስቃሴዎችን በጽሞና እከታተል ነበር። አንዳንድ መምህራኖቻችን ደግሞ በወቅታዊ ጉዳዮች ላይ እንድንወያይ ክፍል ውስጥ ጊዜ ስለሚሰጡን በስጋት እንከታተል ነበር። በዚያን ወቅት ደቡብ አፍሪካ በጥቂት ነጭ ዘረኛ ገዢዎች ዛሬ ወያኔ ክልል የሚል ስያሜ የሰጠውን ባንቱስታን የሚል ስያሜ በመስጠት ልክ አሜሪካ ውስጥ እንደነበረው የጥቁሮችና የነጮች መንደር፣ ትምህርት ቤቶች፣ መጓጓዣዎች፣ ምግብ ቤቶች፣ የህክምና መስጫ ማዕከላት ወዘተ በቆዳ ቀለም የተካለሉ ነበሩ። በዚያ ሳቢያ ክልል የሚለው ቃል የግድ የሆነበትን ሰበብም ስለማውቀው እንደ ብዙዎች ወገኖቼ ክልል የሚለውን መጠሪያ እጸየፈዋለሁ እጠለዋለሁም። ከዚህ በመነሳት ብዙ ጊዜ ኮዳጆቼ ጋር ስንጨዋወት ከመማነሳው አንዱ ኢትዮጵያ ለ29 አመታት ህገ መንግስት እንደሌላትና ሁሉም የፖለቲካ ድርጅቶች የተሳተፉበት ህግ ሊጻፍና ሊደነገግ ይገባል የሚል ሐሳብን ታጸባርቆ ይቻለው። ብዙዎች በሚሉት ህገ ወያኔ በሚለው እስማማለሁ። አድማጮች አስተውሉ። ጉራጌ፣ ሲዳማ፣ ጎፋ፣ ወላይታ፣ ጋሞ ወዘተ የክልልነት ጥያቄ ማንሳታቸውን በሰማው ቁጥር ራሴን ያመኛል። ይህን ጥያቄ ህዝብ እንዳነሳው አድርገው የሚያቀርቡት የገዢዎች ተላላኪዎች በመሆናቸው ጥያቄው ኮን ተብሎ ትርምስ ለማስከተል የታቀደ መሆኑን በደንብ እንረዳው። ብዙዎች በሀገር አንድነት እንደሚያምኑ ቢናገሩም አንድም ክፍለ ሀገር የመሆን ጥያቄ አለማንሳቱ የጥያቄው ቁስቋሾች ራሳቸው ዘረኞቹ መሆናቸውን መገንዘብ ይቻላል። ስለዚህ ክልል ይፍረስ፣ ህገ ወያኔ ይገፈፍ፣ የእርስ በርስ ደም መፋሰሱ ይቁምና የሚያናቁሩንን የሚያናፍሱንን በህወሓት ኦዴፓ የሚመራው ዘረኛ አገዛዝን ለማስወገድ በአንድነት እንታገል። ኢትዮጵያ ሀገራችን ዛሬም እንደ ቃያት ቅድማያቶቻችን ሰንደቅ ዓላማችንን ተፍ አድርገን በአንድነት ተመን ከከፋፋዮችና ከግንጠላ ቀንቃኞች አጼ ዮሐንስ እንዳሉት እናታችን እህታችን ሚስታችን ህብራችንን እናስተብር ያለ ጥርጥር ዘረኞችና ከፋፋዮች ይዋረዳሉ ሲሉ ደብዳቤያቸውን ያደረሱን አቶ አበጋዝ ናቸው ከወልቂጤ።
ለፍኖተ ዲሞክራሲ የደብዳቤዎች ፕሮግራም አዘጋጆች የግንቦት ሰባት ኢሳት ቀሌት ከቀን ወደ ቀን አሳፋሪ ደረጃ እየደረሰ ነው። መካሪ ቢያገኙ መሪዎችን ባዮቹ ብርሃኑና እንዳርጋቸው ራሳቸው ቢተቀሙና ካፋቸው የሚወጣውን ቢቆጣጠሩ መልካም ነበር። መጥዋለቃ ሲሳያገና ደግሞ በጣም ለቀቀ። ጋዜጠኛ ነው ቢለፍፍም በተጨባጭ የደርግም የሻቢያም ጨፈደ የፖለቲካ ካድሬ ሆኖ ህዝብ ታዝቦታል። በሰሞኑ ያማራ ክልል የሚባል የለም በዚህ ቦታ በሱ አባባል ሌሎች በየረሰቦች ነዋሪ ናቸውና ሲላቀሽቷል። የኦሮሞ ክልልስ በዚህ ክልል ስንትና ስንት ሌላ ህዝብ ነዋሪ አይደለም? የኦሮሞ ክልል የለም ሲል እስቲ እንስማው። የከርሳም ግለሰብ ያወቀ መስሎት ራሱን በተከታታይ ይያወረደ በመሆኑ አለቆቹና ቀጣሪዎቹ ያባሩት እንዳንል እነሱ ራሳቸው ምላስ እያዳለጣቸው ውርደትን መከናነብ እጣ ከፍላቸው ሆኗል። በዚሁ ላይ ተጨማሪ ደግሞ ተወዳጁ ምልታዘዝ ድራማ ይደረሰ አንድ የሚያሰምርና የሚያስቅ ፕሮግራም ቢኖር አፈኑት። ይህን በማጋለጥ ለአዘጋጆቹ ሙሉ ድጋፍን ለመስጠት እስቲ እንረባረብ እላለሁ ሲሉ ደብዳቤያቸውን ያደረሱን ጌታሁን በለጠ ከናይሮቢ ኬንያ ናቸው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ከሁሉ አስቀድሜ የከበረ ሰላምታዬን አቀርባለሁ። ካንዶር በፊት አዲሱ ሹም ወደ ስልጣን የመጣውት የኢትዮጵያን ቢሮክራሲ በመያተኞች በማደራጀት ዘመናዊ ለማድረግ እንጂ በብሔር ብሔረሰብ ተዋጽኦ ለሞላ አይደለም የሚል መግለጫ አዘል ቃሉን አነበብኩ። ይቃል ከመሬት ወርዶ የኢትዮጵያን የተባባሰ ቢሮክራሲ አሰራር በእውቀት በችሎታ በልምድ በስነ ምግባር የተዋጣላቸው ኢትዮጵያውያን በግንባር ቀደምትነት ቢመሩት ምንኛ በታደልን ነበር። በመሬት ላይ ያለው በእውን እየተደረገ ካለው ፍየል ወዲህ ቅዝምዝም ወዲያ ሆነ እንጂ እናማ ድንቄም ማዘመን ብንለው የተናገርነው እውነት እንጂ ውሸት ማለት የሚቻልበት ሁኔታ ዛሬ በኢትዮጵያ ቢሮክራሲ ውስጥ እየተዘዋወሩ በመመልከት በቂ ማስረጃዎችን መሰብሰብ ይቻላል። በሌሎች አካባቢዎች የሰበሰብኩት መረጃ ባይኖረኝም በዚህ በመዲናይቱ አዲስ አበባ በተለያዩ መንግስት መስሪያ ቤቶች ውስጥ በተመለከትኳቸው በርካታ አሳዛኝም አሳሳፋሪም ተግባራትን የሥራ መደባዎችን አይቻለሁ። እርግጥ ነው ከዚህ በፊት በትግርኛ ተናጋሪዎች በበላይነት ተቀለው ይዟቸው የነበሩ የተለያዩ የቢሮክራሲ መዋቅሮች ዛሬ በኦሮምኛ ተናጋሪዎች መወረራቸውን ባይናችን የምናየው እውነት ስለሆነ ሐሰት የሚል ሊኖር አይችልም። ከዚህ በላይ ማንም ኢትዮጵያዊ በሙያ ብቃት፣ በስራ ልምድ፣ በትምህርት ደረጃና በስነ ምግባር ብልጫ አሸናፊ ሆኖ ቢመደብ የመጀመሪያው ተደሳች ከመሆን ኢትዮጵያውያን ውስጥ አንዱ ነኝ። በ28 ዓመታት በኢትዮጵያ ቢሮክራሲ ውስጥ ሰዎች የሚቀጠሩት፣ የሚያድጉት፣ የሚሾሙትና የሚደለደሉት በብቃትና በችሎታ ሳይሆን በዘርና በተወላጅነት ላይ መሰረት ያደረገ እንደነበር እንኳንስ ኢትዮጵያውያን ያለም ህዝብ የሚያውቀው እውነት ነው። የአይነት አካሄድ አጣፋን እንጂ አላለማንም፣ ጎዳን እንጂ አልተቀመንም። እንዲያውም የኢትዮጵያ ቢሮክራሲ እንዳይን የጠፋበት ዘመን ይኸው የ28 ዓመታት ጉዟችን ነው። የኢትዮጵያ ቢሮክራሲ የሰው ኃይል ቅጥር፣ መቅጠሪያ መስፈርቶች፣ የትምህርት ማስረጃ ሰነዶች፣ በወረቀት ላይ የሚቀመጡ ፎርማቶች፣ መስሪያ ቤቶች የሚፈጽሟቸው ውሎች፣ የሰው ኃይል አያያዝ ወሰተ እጅግ በጣም ይወረደ ነው። ዓለም አቀፍ ስምምነቶችን ሳይቀርም የጣሰ ነው። በእነዚህና በመሳሰሉ ችግሮች ሳቢያ አገሪቱ ብዙ ዋጋ ከፍላለች፣ ለቁሳዊና ሰብአዊ ውድቀትም ተዳርጋለች። አዲሶቹ ሹሞች የኢትዮጵያን ቢሮክራሲ እናዘምናለን ባሉ ማግስት በዚህ በአዲስ አበባ ጤና ተቋማት ውስጥ በ2011 ዓመተ ምህረት የተፈጸመ የወንጀል ተግባራት ውስጥ አንዱን ብቻ ላካፍላችሁ። በተለያዩ የመንግስት መስሪያ ቤቶች በውሸት የትምህርት ማስረጃ የተቀጠሩ ሰዎች ቁጥር የትየለሌ መሆኑ ብዙ ተብሎለታል። የሚገርመውና የሚያሳዝነው አዲሶቹ ሹሞች አገዛዝም ይህንኑ የቀጠሩበት መሆኑ ነው። በጤና ጥበቃ ሚኒስቴር መመሪያ መሰረት እንደ ነርስ፣ የላቦራቶሪ በመድኃኒት ባለሙያነት ተቀጥሮ ለመስራት የሙያ ብቃት ማረጋገጫ ፈተናን ወስዶ ፈቃድ ማግኘት ግድ ይላል። የአዲሶቹ ሹሞች ቢሮክራሲ ይህን ህግ በመጣስ ካለ ብቃት ማረጋገጫ በአዲስ አበባ 10ም ክፍለ ከተሞች በሚገኙ የጤና ተቋማት ውስጥ እንዲመደቡ ካስገዳጅ ደብዳቤ ጋር ተበትነዋል። እርግጥ ነው ይህን ኢፍትሃዊ የሆነ ህገወጥ የሆነ አስገዳጅ ደብዳቤን በመቃወም በጽኑ የተቃወሙና ካለ ብቃት ማረጋገጫ አንቀጥርም ያሉ የጤና ተቋማት የመኖራቸውን ያህል በፍርሃት ተሸብበው ካለ ማረጋገጫ የህገወጥ ቅጥር ተግባርን የተቀበሉና የፈጸሙ የጤና ተቋማት መኖራቸውን በተግባር መመልከትና መታዘር ተችሏል። የሚገርመው ይህን ህገወጥ ተግባር እንዲፈጸም ያደረገው ባለስልጣን ተብዬ ለተጨማሪ ሹመት ታጭቷል። ውድ አድማጮች፣ ዘረኞች ህሊና የላቸውም። በስሜት የሚጋልቡ የዘር ፈረሰኞች ናቸው። ከስህተት መማር የሚችሉ አይደሉም። መፍትሄው እነሱ እንደሚፈልጉት በዘር መከፋፈል ሳይሆን መታገል ብቻ ነው ሲሉ መልእክታቸውን ያደረሱን ሰርካለም ቸርነት ከአቃቂ ናቸው።
የድራስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፋ የሳተላይት የሬዲዮ ስርጭት። ሲወርድ ሲዋረድ የተቀበል ነው አንድን ነገር አንድን ጉዳይ ለመግለጽ የምንጠቀምበት ወጋለንና በሱ ልጀምር። የፌጦ ብቅል፣ የብሳና ጌሾ፣ የተልባ አሻሮ ይህን ጠምቆ ለማ የሰው ነገር ለማይሰማ ሀገራችንን ከጥፋት ህዝብን ከመከራና ከስደት ለመታደግ ከህዝብ መወለድና ራስን ለህዝብ መስጠትን ይጠይቃል። ከጥንት ከአጼው ስርዓት አንስቶ እስከ ዛሬ ማተሙን ሳይቀይር ለሀገሩና ለወገኑ የገባውን ቃል ኪዳን ሳያጥፍ በየቀበቱና በየሸርጓጡ ሸብረት ሳይል በየትግል ምዕራፎቹ አይከፈሉ መስዋዕትነቶችን እየከፈለ ህዝብ ሲራብ፣ ሲሰደድ፣ ሲፈናቀል፣ ሲገደል፣ ሲታሰር፣ እየታመመ፣ እየጮኸ እየታገለ ያለ ኢሃፓ ብቻ መሆኑን በድምጼ ድምጼን ከፍ አድርጌ በብዕሬ ቀለሙን አድምቄ እመሰክራለሁ። ይህን ቃሌን የማሰፍረው በተለያዩ ወቅቶች ደባ ፈጽመው በስነ ምግባር ቆሽሸው በተለያዩ ጊዜያት ከድርጅቱ ለተሰናበቱና በፈቃዳቸው ለወጡ ታዛውንቶች ሳይሆን ኢሃፓን እየሰሙ ከተለያዩ ምንጮች በሚያገኙአቸው ጽሁፎች ኢሃፓን እየተዋወቁ ወጣትነትና በጎልማሳነት እድሜው ተለምትገኙት ነው። በርግጠኝነት ኢሃፓን በተመለከተ ከተጻፉትና እናንተ በቀላሉ ልታገኙአቸው ከምትችሉት ከግማሽ በላይ የሚሆኑት የኢሃፓን ማንነት የማይገልጹ ናቸው። ምሳሌ ላንሳ። ለማታዊው ንጉሳዊው ስርዓትን ገዝግዞ እንዲወድቅ በማድረጉ ለሀገር አንድነት የቆመው ደርግ የተባለ ወታደራዊ አገዛዝ ጥርሱን ነክሶ ለውድቀቱ በመዳረሱ ቀደም ሲል ይከሰስበት ከነበረው አንዱ ወያኔ የዛሬ 28 ዓመት ሚኒሊክ ቤተ መንግስት ሲገባ ኢሃፓ በስልጣን ጥመኝነት ተስተካይሉትን ማጥፋት ይወርድበት እንደነበር ማስታወስ የግድ ይለኛል። ከጥንት አንስቶ እስከ ዛሬ ኢሃፓን በስልጣን ጥመኝነት እየከሰሱ ከሚገኙት አንዱ በፕሮፌሰርነትም ሆነ በእድሜ ሸመገሉ ሲሆኑ ግን ሁሌም አድሮ ቃያ እንዲሉ ያሉ ናቸው። እኚህ እድሜ ጠገብ ሽማግሌ በዚህ በዘረኛው የወያኔ የከፋፍለ ግዛ 28 ዓመት አገዛዝ ዘመን ውስጥ በቀጥታ አራት ድርጅቶች የመሰረቱ ሲሆን በጃዙር ማማካሪነት የበርካቶቹ የወያኔ አገልጋይ የስም ተቋሚ ድርጅቶችን በማማከሩ እጃቸው እንዳለበት የሚታወቅ ነው። እኚሁ ሰውዬ የወያኔው ሰላይ የልደቱ አሳዳጊ እንደነበሩ ልብ ማለት ተገቢ ይሆናል። ማታ ማታም ከሰባት ነጋና ከእንድሪያስ ጋር ውስጥ እየጨለጡ ይዶልቱ እንደነበር የአደባባይ ሚስጥር ነው። እኚሁ ለጉዴ ተጎለቱ ፕሮፌሰር የቀይ ሽብር ወንጀለኞች ሲታሰሩ የኢሃፓ አባላትም ይታሰሩ የሚል ሙግት ማቅረባቸውን ታሪክ መዝግቦት ይገኛል። ኢሃፓን የስልጣን ጥመኛ የሚል ጭቃ የሚለጥፍበት ለምንድነው መጠየቅ ተገቢ ይመስለኛል። ጥያቄውን ለመመለስ የስልጣን ጥመኛ ባህሪያትን መዘርዘር ጠቃሚነት አለውና እሱን ላቀድም። የስልጣን ጥመኛ የሚለው ሀረግ የሚያመላክተው ለስልጣን ብለው ለሆዳቸው ብለው ስልጣን ተጨበጠ አገዛዝ ጫማ ስር በመነጠፍ የስልጣን ትርፋሪ የሚቀራመቱና ስልጣን ላይ ሲጥካሉ በኋላ የህዝብን ሰብአዊ መብቶችና ዲሞክራሲያዊ መብቶችን በመንፈስ የስልጣን እድሜያቸውን የሚያራዝሙትን የሚመለከት ነው። ኢሃፓ ከያኔ እስካሁን የሚያሰማቸው መፈክሮች ባጭሩ ሲቀመጡ ሰብአዊና ዲሞክራሲያዊ መብቶች በተግባር ይከበሩ፣ የሽግግር መንግስት ይቋቋም የሚሉ መሆናቸውን ባንክሮት ማየት ይገባል። የሽግግር መንግስት የሚመሰረተው የዚች ሀገር ዕጣ ፈንታ በሚመለከታቸው የፖለቲካ ድርጅቶች፣ የመብት ተሟጋች ድርጅቶች፣ የሙያ ማህበራት የተውጣጡ ሲሆን ይህ ማለት ጊዜያዊ ህዝባዊ መንግስት ማለት ነው። ይህንን መፈክር ለዘመናት ኢሃፓ በማስተጋባቱ የኢሃፓ መፈክር ሲባል የሚሰማ ሲሆን የሽግግር መንግስት ማለትንም የኢሃፓ መንግስት ተደርጎ እንዲታይ ለማድረግ ውስጥ ውስጡን ቱሪናፋ ሲናፈስ እየሰማን ነው። እንዲህ አይነቱ አባባል በ1997 ዓመተ ምህረት የተለያዩ የፖለቲካ ድርጅቶችን ያካተተው የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት እንደተመሰረተ ከኢሃፓ ውጪ የነበሩት ድርጅቶች ኢሃፓ እያሽከረከራቸው ነው የሚል ዘመቻ በመንዛት ህብረቱን ለማፍረስ የተናፈሱ ወሬዎችን ማስተዋወት ያስፈልጋል። ከዚህ በመነሳት የሽግግር መንግስት ምስረታ በዘረኛው አገዛዝና በአብዛኛው ተቋሚ በሚባሉ ድርጅቶች የሚፈራውና የሚገፋው ኢሃፓ በመንግስትነት የመሳተፍ እድሉን ካገኘ ስልጣን ሊይዝ ይችላል ከሚል ከንቱ ስጋት የመነጨ ሊሆን እንደሚችል መጠራጠር ተገቢ ይመስለኛል። ለዚህም ነው የሽግግር መንግስት ጥያቄን ብዙዎች ተቃዋሚ ተብዬ ድርጅቶች እንኳንስ ጥያቄውን ሊያነሱት እንዲነሳም የማይፈልጉት። ኢሃፓ ለዘመናት የታገለው በቀላሉ ለማስረዳት በወስላታ መንገድ ስልጣን ለመጨበጥ ሳይሆን የኢትዮጵያ ህዝብ ዲሞክራሲያዊ መብቱን ተጎናጽፎ የራሱን የህዝብ መንግስት እንዲመሰርት ለመርቃት ነው። ተደጋግሞ እንደተገለጸው የህዝብ መንግስት መመስረት የኢሃፓ ድል የኢትዮጵያ ህዝብ ድል ነው። ኢሃፓ የህዝብን ውሳኔ አክብሮ ይቀበላል። ህዝብ ከመረጠው ያገለግላል። የህዝብን ድምጽ ካላገኘ ህልውናውን ጠብቆ ለሀገር ሉዓላዊነትና ለህዝብ ነጻነት ትግሉን ይቀጥላል። እስኪ የኢሃፓ ድረገጽን ክፈቱና አረካ በደኖ አርባ ጉጉ አሶሳ አዲስ አበባ አንዋር መስጊድ ጎንደር እንዳባ ኢየሱስ አዲስ አበባ በየጎዳናው በቅርቡ በደብረ ዘይት በሻሸመኔ በአርሲ በሐረር በጌዲዮ በአዋሳ በአምቦ፣ በጉደር፣ በአፋር፣ በጊምቢ ወዘተ የፈሰሰውን የህዝብ ደም ከጉራ ፈርዳ፣ ከወለጋ፣ ከአሶሳ፣ ከጉሙዝ ህዝብ ሲፈናቀል ድምፁን በማሰማት እየደጋገመ ማውገዙን ታረጋግጣላችሁ። ለኢሃፓ ስጋው ሀገሩ ኢትዮጵያ፣ ደሙ የኢትዮጵያ ህዝብ መሆኑን አሳምሬ መናገር ወዳለሁ። የኢትዮጵያ ህልውና ከመቼውም ጊዜ የከፋ ጥቁር ድባብ እያንዣበበበት መሆኑን ማስተዋል ተገቢ ነው። ይህን ሁኔታ ታግለን ማክሸፍ አለብን። የወቅቱ ጥያቄ ሀገርን ለማዳን ምን መደረግ አለበት የሚል ነው። መልሱ ከስደት ከመከራ ለመዳን በኢሃፓ አመራር እየተደራጀን የሀገር አፍራሾችን ሸራ ማክሸፍና መስበር እንችላለንና ኢሃፓን እየፈለግን እንሰባሰብ የሚል ጥሪን ማስተላለፍ ወዳለው ሲሉ ደብዳቤያቸውን ያደረሱን አቶ ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው።
በጣም ለሞደችውና ለማከብራችሁ ለፍኖተ ዲሞክራሲ የኢትዮጵያ ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርባለሁ። የድምት ፈገግታ አይቶችን ለማዘናጋት ነው እንደሚባለው በኢትዮጵያ ህዝብ ትግል ላይ የቀሰቀሰው ሐለ መድፋት የማይሸረብ ሲራ የለም። አስመሳዮችና የህዝብ ትግል ነጣቂዎች እንደ ድመቷ ፈገግ ይያሉ አስመሳይነትን ህዝበኝነትን ይሰብኩላል። ምንደኞቻቸውም ኳላ ሆነው ያጨበጭቡላቸዋል። የስልጣን ማደላደያ ሰበካ መሆኑ ነው። በሌላ በኩል የወያኔ ያረጁ ጅቦች ከመቀሌ መሽገው ይፎክራሉ፣ ያቀራራሉ። በተለያዩ የኢትዮጵያ አካባቢዎች በዘረፉት ሀብት ቅጥረኞቻቸው ለሴራቸው አሰማርተዋል። ወያኔዎች ለገንዘብና ጥቅማቸው ሲሉ በገንዘብ ማንኛውንም ነገር ማድረግ እንችላለን ብለው የሚያስቡ ለገንዘብና ጥቅማቸው ሲሉ ክብረ ሰብእናቸውን ህሊናቸውን የሸጡና ያረከሱ ብልሹና ወራዳ ሰዎች መሆናቸውን በተጨባጭ አሳይተውናል። ዛሬም በመጣፋፍ ላይ ሆነው ይህንኑ እየደገሙልን ነው። ኢትዮጵያ የወያኔ ዘረኝነት፣ ጫፍጫፊነት፣ ዘራፊነት፣ ሰብአዊ መብት ረጋጭነት አገር አፍራሽ ሲራና ተግባሮቹ ሁሉ አንገሽክሽውታል። ለዚህም ነበር በመራር ትግሉ ወያኔ ከነግሳንግሱ ወደ መቃብሩ ይውረድ የሚል ከራርና መራር ድምጹን በየአደባባዩ ያስተጋባው። ሲስሮ የተባለው የፖለቲካ ፈላስፋ ጥበበኞች ምክንያታዊ መሰረት አድርገው ሲመሩ ሞኞች በዘልማድ፣ ደደቦች በራስ ጥቅም፣ ጨካኞች ደግሞ በደመነፍስ ይገዛሉ ብሎ የተናገረው ዛሬም ለወያኔዎች ተግባርና አላማ ገላጭነቱ በተግባር ይታያል። ወያኔዎች ከጥበብ ከእውነትና ምክንያታዊነት የተፋቱ ናቸው። ዘልማዳዊነት፣ ድድብናው፣ ጭካኔው የተጫጫናቸው ለሀገርና ለወገን ቅንጣት የምታከል ፍቅር ሳይኖራቸው የማይወዷትን ኢትዮጵያና የሚጠሉትን ኢትዮጵያ ህዝብ ለ27 ዓመታት በጫንቃችን ላይ በመሳሪያ ኃይልና በባዕድ ኃይላት ትብብር ተጫኑብን። በኢትዮጵያ ህዝብ የማይመጥል የጥላቻና የቂም ቋጠሯቸውን ገምደው ከፋፈሉን። ወያኔዎች ከዚህ ሁሉ ወራዳ ተግባሮቻቸው የሚታቀቡ አይደሉም። እንዲያውም ዲሞክራሲያዊና ልማታዊ መንግስት ነበር ሊያሉ ይሳለቃሉ። ወያኔዎች አንቀጥቅጥ የሆነውን የህዝብ ትግል ከውስጥና ከውጭ ጸረ ሰላም ኃይሎች ጋር የተቀናጀ ነው ይያሉ ሲያጣጥሉም ተመልክተናል። እውነቱ ግን ከወያኔ የበለጠ ለሀገራችን ኢትዮጵያና ዜጎቿ ጠላት አልነበራቸውም። ዛሬም ቢሆን የኢትዮጵያ ህዝብ ለሀገሩና ለራሱ ከወያኔ በላይ ጠላት እንደሌለውና ሊኖረው እንደማይችልም ያውቃል። ያለፉ ስርዓቶች ናፋቂ ናቸው ሲሉ ማድመጠናል። የኢትዮጵያ ህዝብ ወያኔን አምሮ የታገለው ያለፉ ስርዓቶች ናፋቂ ሆኖ አይደለም። ያለፉ ጨቋኝ ስርዓቶች ዳግም እንዳይመለሱ ጉድጓድ ቆፍሮ ቀብሯቸዋል። ወያኔዎችም ሆኑ ከዚያ የቀደመው አገዛዞች የኢትዮጵያ ህዝብ አክብሎ የተፋቸው ምራቆቹ ናቸው። የኢትዮጵያ ህዝብ የታገለው የሀገሩን ክብር ለማስመለስ፣ ሉዓላዊነቷና ታሪኳ የተጠበቀች ሀገርን ለመፍጠር ነው። የሁሉም ዜጎቿ የጋራ ሀገር የሆነች ኢትዮጵያን ለመፍጠር ነው። የተነጠቃቸውን ሰብአዊና ዲሞክራሲያዊ መብቶችን ለማስጠበቅ ብቻ ነው። እንዳለመታደል ሆኖ የኢትዮጵያ ህዝብ ትግል ዛሬ ተነጥቋል። የእውነት መሆኑ በውል መረዳት የተሳናቸው ወይም እያወቁ ለጥቅም ያንደሩ በኢትዮጵያ ለውጥ ተካሄደ እያሉ የተለመደ የቁራጭ ውህታቸውን እያሰሙ በህዝብ ትግል ላይ በረዶ የማፍሰስ ፌዛቸውን እየለቀቁብን ነው። ተአምረኛ የለውጥ ሐዋርያዎች የኢትዮጵያ ሙሴዎች ከፈጣሪ የተላኩ ወዘተ እያሉ ለአዲሶቹ ሹሞች ከእግር ሲነጠፉ ተመልክተናል። አዲሶቹ ሹሞች የተባሉትን ከሀገሪቱ ተጨባጭ ሁኔታዎች አንጻር በሐቅ ስለእውነቱ እንገምግማቸው። ካል የሀገሪቱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውሶች ይበልጥ አስከፊ የሆኑ መጥተዋል። ለማስረጃነት እስኪ የሚከተሉትን እንመልከት። አንድ ከአራት አስርት ዓመታት በላይ ለዲሞክራሲና ፍትህ ታግሎ ከፍተኛ የሆነ መስዋዕትነት የከፈለ ቢሆንም ለድል ሊበቃ አልቻለም። ጨካኝ የሆኑ ፋሽስታዊና ዘረኛ አገዛዞች ትግሉን እየነጠቁ በላዩ ላይ ተጭነውበታል። ውጤቱ ይኸው ዛሬ በተጨባጭ እየተስተዋለ ነው። የኢትዮጵያ ህዝብ ለዲሞክራሲ ስርዓት ግንባታ እንደ መሰረት ድልድይ ያገለግለው ዘንድ ሁሉን አሳታፊ የሆነ የሽግግር መንግስት መስራታን በተደጋጋሚ ጠይቋል። ይህ መሰረታዊ ጥያቄ አገራቸውን ሳይሆን የጥቅም ምንጭ ለሆነው ስልጣናቸው ወይም ለዘረኝነት ልክፍታቸው እውን መሆን ሲሉ አክሽፈውታል። የዛሬዎቹ ሹሞችም የደገሙት ይህንኑ እንቢተኝነት ነው። የምን ሽግግር ነው? እኛው እናሻግራችኋለን ሲሉም ተዛብተውብናል። የኛው እናሻግራችኋለን የአዲሶቹ ሹሞች ቀሸት ለዛሬው የሀገራችን ውስብስብ ፖለቲካዊ ቀውሶች መነሻ መሆኑን መካድ ትልቅ ስህተት ነው። በሀገራችን ኢትዮጵያ ስርሰደድ ለሆኑ ለዲሞክራሲ እጦት አንጻር የሽግግር መንግስት ምስረታ ሂደት ቅድመ ሁኔታ ሊቀመጥለት የማይገባ ቁልፍ የመፍትሄ አቅጣጫችን ነው። የጎረቤት ሀገር ሱዳን ህዝብ ትግልና የሽግግር መንግስት ለመመስረት የከፈሉትንና እየከፈሉ ያሉትን መስዋዕትነት መረዳት እና ወደኛው ሀገር ተጨባጭ ሁኔታ ልንመልሰው ግድ ይላል። ስለዚህ በሀገራችን ሁሉን አሳታፊ የሆነ የሽግግር መንግስት ይመሰረት ዘንድ ትግሉን መቀጠል አለበት ጽኑ እምነቴ ነው። ሁለት የመልበለ ፓርቲ ህልውና ዛሬም ደብዛው እንደጠፋ ነው። በሀገራችን ቁጥራቸው ከሰባ በላይ የሚሆኑ ዘረኛና አስመሳይ ለማዳ ተቃዋሚዎች መኖራቸው ለመድበለ ፓርቲ ህልውና መኖር እንደ መስፈርት መጠቀም ስህተት ነው። ዛሬ ከወያኔ የተመሳሰለ ጽንፈኝነትና ጠባብነት የተጠናወታቸው ዘረኞች በአዲሶቹ ሹሞች ውልና ስምምነት መሰረት ከአስመራ ከአሜሪካና አውሮፓ ተጋብዘው ወደ ሀገር ቤት ስለገቡ ከወያኔ የተለየ አስተሳሰብና አመለካከት አላቸው ማለት አንችልም። የተመሳሰለ አመለካከትና ዓላማ ያላቸው ቡድኖች ልዩነትን የሚያስተናግዱ አይሆንም። የመድበለ ፓርቲ ስርዓት በልዩነት ላይ የሚመሰረት አንድነት እንጂ በተመሳሳይነት ላይ ብቻ የሚመሰረት ሊሆን አይችልም። የመድበለ ፓርቲ ስርዓት ያለ ዴሞክራሲ፣ ዴሞክራሲም ያለ መድበለ ፓርቲ እውን ሊሆኑ የማይችሉና የማይነጣጠሉ ናቸው። ከዚህ አንጻር ወያኔንና አዲሶቹ ሹሞች የሚቃወመው በልምድ በእውቀት በዴሞክራሲ ባህል የዳበረ ልምድ ያላቸው ፓርቲዎች ዛሬም ከኢትዮጵያ ፖለቲካ ጉዳይ እንደተገለሉ ናቸው። ኢህአፓን ለአብነት መጥቀስ ይቻላል። ሶስት ሆን ብለው በሀገርና በህዝብ ላይ በደል የፈጸሙ ቡድኖች ያበላሹትን ያጠፉትንና ያወሳሰቧቸውን ችግሮች ራሳቸው መፍታት አይቻላቸውም የሚለው ፖለቲካዊ ጽንሰ ሐሳብ በኢትዮጵያ ዛሬ በትክክል እየተስተዋለ መሆኑን ማጤን ይገባል። አዲሶቹ ሹሞች ውልደታቸውም ሆነ እድገታቸው በወያኔ ቤት በዘረኛነትና ጠባብነት ጠበል እየተጠመቁ ያደጉ መሆናቸውን አለመዘንጋትም ይገባል። ወያኔነትና ዘረኝነት በቀላሉ የሚለቃቸው ሊሆን አይችልም። ባደጉበት ዘረኝነትና ጠባብነት ላይ ቁርጠኝነቱን መውሰድ ይከብዳቸዋል። በዚህ መሰረት ወያኔ የሚወዳቸውን ጽንፈኞችንና ጠባቦችን በዙሪያቸው ኮልኩለዋል። ወያኔ የሚጠላቸውን ደግሞ አግለዋል። በኢትዮጵያዊነቱና በዴሞክራሲ ባህል የዳበረ ልምድ እውቀትና ቁርጠኝነት ያለው ኢህአፓን አግለዋል። አግላይነት ደግሞ ጸረ ዴሞክራሲ ነው። ወያኔ የሰራቸው ችግሮች ሁሉ ዛሬም እንዳሉ ናቸው ወይም ይበልጥ እየሰፉ መጥተዋል። የወልቃይት፣ የሁመራ፣ የጠገዴ፣ የጠለምት፣ የራያ፣ የጌዲዮ፣ የቤኒሻንጉል፣ የሶማሌ፣ የጋምቤላ፣ የአጣዬ፣ የማጀቴ እንዲሁም የአዲስ አበባና ዙሪያዋ ችግሮች ይበልጥ አስከፊ የሆኑ የመጡት አዲሶቹ ሹሞች ከወያኔ የተጣባቸውን ዘረኝነትና ጽንፈኝነት ለመላቀቅ ቁርጠኝነት ስለጎደላቸው ነው። አራት አዲሶቹ ሹሞች በወያኔ ያለ ጊዜ ከላይ እስከታች ያሉ መንግስታዊ መጨቆኛ ተቋማትና መስሪያ ቤቶችን በአንድ ብሔር ተወላጆች ሙሉ በሙሉ ተቆጣጥረው መያዛቸው የወያኔ አዛውንት ገዢዎችን ወደ መቀሌ ማባረሩንና የህዝብ ጥላቻ መፍጠሩን እያወቁ ትብርት መውሰድ ሲገባቸው እነሱም ደግመውታል። የዛሬው ወይም የአዲሶቹ ሹሞች የፖሊስ የፍርድ ቤቶችና የገዘፍ ተቋማትን የሥራ ምድብና ድልድል የሚነግረነው ለቢኖር የአዲሶቹ ሹሞች በህር ተወላጅ ልክ እንደወያኔ በብቸኝነት መያዛቸው ያደባባይ ሚስጥር ነው። አዲሶቹ ሹሞች የብሔር ተኮር ፖለቲካ ብሔርን መጥቀም አነሰን ብለው የሃይማኖት ወገንተኝነቱን በሹመትና ምደባው ላይ አክለውበታል። በፌደራልና አዲስ አበባ መስተዳድር ውስጥ ከተሾሙት ከፍተኛ ባለስልጣናት ውስጥ ከ25 በላይ የሚሆኑት የዶክተሩ ሃይማኖት ተከታዮች መሆናቸው ሊጋለጥ የሚገባው እንጂ በዝምታም ሊታለፍ ሊሆን አይችልም። ወያኔ ኢህአዴግ ምደባና ሹመት ብሔር ተኮር መሆን መወገዝና መማሪያ መሆን ሲገባው ኦህዴድ ኦዴፓ ይህንኑ መገልበጡና መጠቀሙ በርካታዎችን ያሳዘነና ያስቆጨም ጉዳይ ነው። ይህ ደግሞ ሌላው የሀገር መተራመስና መበጣበጥን ሊያባብስ እንደሚችል የወቅቱ የሀገራችን ተጨባጭ ሁኔታ ቁልጭ አድርጎ ይነግረናል። 5 እርግጥ ነው በኢትዮጵያ ህግ እንደሌለ በግሌሽን ጤን ገተር የመከራከርበት ጉዳይ ነው። አዲሶቹ ሹሞች የሚያስከብሩት ህግ ባይኖራቸው እንኳን ደንብን ማስከበር ተስኗቸዋል። ግድያና ዝርፊያ ተበራክተዋል። በዚህ አዲሶቹ ሹሞች የኢትዮጵያ ህዝብ ንብረቱን ከጥቃት መከላከል አልቻሉም። ነገ ከነገ ወዲያ በሀገራችን ፍርሃት አልበኝነት አይንሰራፋ ማለት አስቸጋሪ ነው። ፍርሃት አልበኝነት ደግሞ ለሀገር ህልውናም ሆነ ለዜጎች ሰላም ጸር የሆነ አስከፊ ተግባር ነው፣ አደጋም ነው። ሀገራችንን ለስጋት አይዳርጋትም ወይም አልዳርጋትም ማለትም አይቻልም። 6 ፍቅርን ለተጠማ ህዝብ ፍቅርን መስበክ፣ ሰላሙን ለተነፈገ ህዝብ ስለ ሰላም መጮህ፣ ኢትዮጵያዊነቱን ለተነጠቀ ህዝብ ኢትዮጵያ ኢትዮጵያ እያሉ መጮህ፣ ዴሞክራሲ ለተጠማ ህዝብ ስለ ፍትህና ዴሞክራሲ መስበክ፣ ስሜታዊ እልልታዎችን፣ ስሜታዊ መፋቀሮችን፣ ስሜታዊ ድጋፎችን የሚያሰጡ መሆናቸው እውነት ነው። ሁሉም በተግባር መዋል ካልቻሉ ግን ሁሉም የፖለቲካ ጤዛ ናቸው፣ ይጠፋሉ። ይህን ሁኔታ የሀገራችንም ሆነ የሌሎች ዓለማት የትግል ተመክሮ ያስተምረናል። እነዚህ ስሜታዊ የህዝብ ምላሾች ለአምባገነኖችና ዘረኞች የስልጣን መወጣጫ መሰላሎች ናቸው። ስሜታዊ መፈቀርና ሆያ ሆዮች አምባገነኖችና ዘረኞችን ያስፈርቃሉ። እነዚህ ስሜታዊ ድጋፎች በአዲሶቹ ሹሞች ካንዳም በፊት ታይተዋል። ዛሬ ግን እንደ ጤዛ እየተነኑ መመጥፋት ላይ ናቸው። ወድ ፍኖታዎች ከቀውስ ወደ ሌላኛው የቀውስ ጠርዝ እየተገፋች ላለች ሀገራችን ኢትዮጵያ ነገ ከነገ ወዲያ በትውልድም በታሪክም ላለመወቀስ የግልም ሆነ የጋራ ኃላፊነታችንን ግዴታችንን መሆኑን አውቀን ወደ ትግሉ መግባት ብቸኛው አማራጫችን ነው። ኢትዮጵያ ዛሬ እሳት መጣበት ቢሉት ገለባ ውስጥ ገብቻለሁ ካለው መላቢስ ሰው የተለየ እጣ ፈንታ የላትም። ከከፍተኛ የፖለቲካ ቀውስ ውስጥ ገብታለች። ከየጎራው የተጠራሩ ጠላቶቻችን እንደ ዳቦ እስኪገምቱን መጠበቅ የለብንም። በሽግግር መንግስት መስረታ ብቻ ውስብስብ የፖለቲካ ቀውሶቻችን ሊፈቱ እንደሚችሉ ተረድተን ለዚህ እውን መሆን ተባብረን እንታገል። ሁሉንም በሂደትና በጽኑ ትግላችን እንደምናቸንፋቸው አንጠራጠርም መልእክቴ ነው ሲሉ ደብዳቤያቸውን ያደረሱን ደግሰው ጉልማ ከአዲስ አበባ ናቸው። አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችን በዚህ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Maria, I'll stay at the cupboard, but you'll be so, yeah, you